የኤጳፍራን እና የጳውሎስን ሕይወት በተለይ ጳውሎስ ለመሰል አገልጋዮች ወይም በእግዚአብሔር አገልግሎት ለተሰለፉ ሰዎች ያለውን ሀሳብ ጥሩ አድርጎ የሚያብራራ ክፍል ነው ያነሳው። እግዚአብሔር ይባርክህ። እውነት ነው፣ የእግዚአብሔር መንፈስ በሕይወታችን ሲሰራ ሌላ ነገር መሆን አንችልም። የእግዚአብሔር መንፈስ በአንደበታችን ሊወጣ የሚፈልገውን ነገር ነው የምናወጣው። በዚህ ዘመን ውስጥ በጣም ግራ የሚያጋባና የሚያስቸግረን መንፈሳዊ ነን እያልን ከመንፈሳዊ ሰዎች የማይጠበቅ ነገር በሕይወታችን መታየቱ ነው። ወገኖቼ፣ ወደ ውጪ የማይና ሌላውን የሚመለከት አይናችንን ወደ ራሳችን እንድንመልስ ያስፈልገናል። መንገዳችንን እንድንፈትንና ንስሐ እንድንገባ ያስፈልገናል። ዛሬ የሚያስፈልገን ነገር ቢኖር በራሳችን ላይ መዝመት ነው። የጎደለን ነገር የእግዚአብሔር ቃል አይደለም? በጣም የታደልን ሰዎች ነን። በዚህ ዘመን ቃሉን በተለያየ አቅጣጫ እናገኛለን፣ እንሰማለን። ነገር ግን ቃሉ ምን ያህል በሕይወታችን ሰርቶ እንደሆነ፣ ምን ያህል ታዘነው እንደሆነ ለዚህ መልስ የምንሰጥ እያንዳንዳችን ነን። ስለዚህ የእኛ ችግር ራሳችን ነን። ወደ ራሳችን እንመልከት። ትህትና ጎሎን ቢሆን፣ ፍቅር ጎሎን ቢሆን፣ ቃሉ ቁልጭ አድርጎ የሚመክረን የሚነግረን ነገር አለ። ትግላችን እኔ እበልጥ፣ እኔ እሻል፣ ወይስ ወንድሜ ከእኔ ይበልጥ የሚል ለዚህ ሁሉ እንግዲህ የሚያበቃን ለተረዳነው እውነት እየታዘዝን እግዚአብሔርን ለማስከበር የምንተጋ ሰዎች ስንሆን ነው። ስለዚህ ቅድም እንዳልኳችሁ ጉዳዩ እኛው ጋር ነውና ለእግዚአብሔርም ለሌላውም ሰዎች አስቸግረናልና ራሳችንን እንይ። ችግር እንዳለብን ምልክቱ ራሳችንን ማየት አቅቶን ሌላውን ማየትና መንቀፍ ስንጀምር ነው። ወገኖቼ፣ ራሳችንን ለእግዚአብሔር እንለይ። ጳውሎስ ራሱን ለእግዚአብሔር ከለየ በኋላ ነው የተለየ ነገር ከዛ ሰው ውስጥ መውጣት የጀመረው። በዘመናችን ቅድም እንዳልኩት አስተማሪዎች አላጣንም፣ ተናጋሪዎችም አላጣንም። ያጣነው ነገር ቢኖር ለእርሱ የተለዩ ሰዎችን ነው። ጌታን በእውነት መከተል ይለያል። ነገሮች የተደበላለቁብን ሰዎች ነን። እግዚአብሔር እያንዳንዳችንን ከርኩሰት፣ ከጥፋት፣ ከዓለም ተለዩ ይለናል። እኛ ግን እግዚአብሔር የሚጠላውን ነገር ላይ፣ የእግዚአብሔር ሀሳብ የሌለበት ነገር ላይ እንዳውም ቢቻል እግዚአብሔር ያንን ሀሳቡን እንዲለውጥ ምናልባትም የምንሞክርም አንጠፋም። ኃጢአትን ኃጢአት ከማለት ይልቅ ሌላ ትርጉምና ስም ብንሰጠው። የጳውሎስ ጸሎት ለምን ነበረ? ሁለት መሰረታዊ ሀሳቦችን እናያለን። አንዱ የፈቃዱን እውቀት፣ የእግዚአብሔርን ፈቃድ ያለበትን ነገር ማለት ነው፣ እንዲያውቁ እግዚአብሔር የሚፈልገውን እንዲረዱ ይፈልግ ነበረ። የፈቃዱን እውቀት ይሄ ለእኛም ቤዚክ የሆነ ነገር ነው። የእግዚአብሔር ፈቃድ ምንድን ነው? እግዚአብሔር በሕይወታችን እንዲፈጸም የሚፈልገው ነገር ምንድን ነው? እግዚአብሔር በቃሉ ምን እያለን ነው? ሁለተኛው መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ የሚለው ሀሳብ ነው። ይህ ምን ማለት ነው? መንፈሳዊ ጥበብና መንፈሳዊ መረዳት እንዲኖራችሁ ማለት ነው። መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ የሚለው መንፈሳዊ ጥበብንና መንፈሳዊ መረዳት እንዲኖራችሁ ማለት ነው። ወገኖቼ እኛ ደካሞች ስለሆን ስለ እግዚአብሔርና ስለ እግዚአብሔር ፈቃድ ያለን እውቀት በጣም የተወሰነ ነው። እግዚአብሔርና ፈቃዱን ለማወቅ ደግሞ ሌላ ምንም ምስጢር የለውም፣ ቃሉን ማጥናት ይኖርብናል። ያለ ቃሉ ጥናት እግዚአብሔርን ልናውቅ አንችልም። ያለ ቃሉ ህይወታችንን በትክክለኛው መንገድ ላይ መምራት አንችልም። በመዝሙር 118 በቅንፍ ቁጥር 9 ጎልማሳ መንገዱን በምን ያነጻል ቃልክን በመጠበቅ ነው ይላል። እንዲሁ በዛው ክፍል በመዝሙር 118 ቁጥር 105 ህግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። በአዲስ ኪዳንም በሁለተኛ ጢሞቴዎስ 3:16-17 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፍና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ሁሉ ይጠቅማል ይላል። እዚህ ውስጥ ብዙ መሰረታዊ ነገሮች አሉ። ለትምህርት ለተግሳጽ ስንስት ስተሃል፣ ከእግዚአብሔር ፈቃድና ሀሳብ ወጥተሃል ይለን። ልባችንን ከጥመት ለማቅናት በጽድቅ ማለትም በእውነት ላለው ምክር ሁሉ ይጠቅማል ይላል። ወገኖቼ ለእግዚአብሔር ፈቃድ ሙሉ እውቀት ከሌለን እንዴት አድርገን ነው የምንታዘዘው? ከቃሉ ያገኘነውን እውቀትና መረዳት በጥበብ በስራ ላይ ሳናውል እንዴት አድርገን ነው ለራሳችንም ለሌሎችም የምንጠቅመው? ከቃሉ ያገኘነውን እውቀታችንን በጥበብ በስራ ላይ ስናውል ለእኛም ለሌሎችም በረከት እንሆናለን። የእግዚአብሔርን ፈቃድ ማወቅ ብቻ ሳይሆን በሙላት ማወቅ እንዳለባቸው ያሳስባቸዋል። ይህንንም በቁጥር 10 ላይ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ይላል። በበጎ ስራ የሚለው እግዚአብሔርን በሚያስከብር ነገር ሁሉ ማለት ነው። ሐዋርያው ጴጥሮስም ይህንኑ የመሰለ ሀሳብ ይናገራል። በሁለተኛ ጴጥሮስ ምዕራፍ 3:18 ላይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ይላል። ጸጋና እውቀት እደጉ። ወገኖቼ በነገር ሁሉ እንደ እግዚአብሔር ፈቃድ ስንመላለስ እግዚአብሔርንም ሰውንም ደስ የሚያሰኝ ነገር ሊገኝብን ይችላል። በበጎ ስራ ሁሉ ፍሬ ማፍራት ማለት እግዚአብሔር የሚያዘንን ከኛ የሚጠብቀውን ፈጽመን መገኘት ማለት ነው። በጎ ስራን ስናከናውን ሁሉም የሚያመቸን ላይሆን ይችላል። እንዳውም ከነጭራሹ አንዳንዴ ዋጋ ሊያስከፍለን ይችላል፣ አልፎም ሊጎዳን ይችላል። ገንዘባችንን ጊዜያችንን ሊጠይቀን ይችላል። ጥቅማችንን ምቾታችንን ሊነካ ይችላል። ወገኖች እዚህ ላይ የመስቀሉ ጉዞ የሚጠይቀው መዘንጋት የለብንም። ክርስትና የክርስቶስን ፈለግ ተከትሎ መሄድ ነው። ሌላ ትርጉም የለውም። ጌታም ራሱ ሲያስተምር የተናገረው ይህንኑ ነው። ማንም እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም እለት እለት ተሸክሞ ይከተለኝ። ሉቃስ 9 ቁጥር 23 ምትጽፉ ሉቃስ 9 ቁጥር 23 ወገኖቼ፣ እግዚአብሔር በእኔና በእናንተ ህይወት ያቀደው ነገር፣ ሊፈጽም የፈለገው ነገር አለ። ቅድም እንደተናገርኩ ያዳነን በዚሁ ምድር ላይ በልተን ጠጥተን በልተን በልቶን ተመችቶን እንድንሞት አይደለም፣ የእርሱን ፈቃድ በሕይወታችን እንድንፈጽም ነው። ስለዚህ ዛሬ የተመለከትናቸው ሀሳቦች ጥቅሱን አነብላችኋለሁ። ከተወደደው ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲተማራችሁ፣ እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው፣ ደግሞም በመንፈስ ስለሚሆን ፍቅኛ ደግሞ ይህን ከሰማንበት ጀምረን የፈቃዱን እውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ጋር በሁሉ መጽናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳን ርስት ብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናችኋለን። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ስለዚህ እዚህ ላይ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ተመላለሱ ይላል። በነገር ሁሉ በሚመችም በማይመችም፣ በሚጎዳም በማይጎዳ፣ እግዚአብሔርን በሚያስከብር መንገድ ለእግዚአብሔር ፈቃድ ተገዝተን እንድንመላለስ ያሳስበናል። ገና ከመጀመሪያው ይህንን ክፍል ስንጀምር የቆላሲያስ ሰዎች ታሪክ የእኛም ታሪክ እንደሆነ ተነጋግረናል። በእነኛ ሰዎች ህይወት የሚያልፈው ነገር ዛሬም በእኛ መካከል አለ። ዛሬም በእኛ መካከል የሐሰት አስተማሪዎች አሉ። ዛሬም አስመሳዮች አሉ። የዘመኑ ትልቅ መርገም የማስመሰል መርገም ነው። ሰው ያልሆነውን ሆኖ ያላየውን አይቶ ያላደረገውን አድርጎ እግዚአብሔር ይመስገን የሚልበት ዘመን ውስጥ ነው ያለነው። እግዚአብሔር ከዚህ ያድነን። ይሄ ደግሞ ሊያስደንቀን አይገባም። ጳውሎስ በመጨረሻው ዘመን ሊሆን ያለውን ግልጽ አድርጎ አስፍሮልናል። እንግዲህ እኛ ዘመኑን እንድንዋጅ እግዚአብሔር ከኛ ይጠብቃል። ስለዚህ ዛሬ ያለንን በዚህ ላይ እንድናጠቃልል እንፈልጋለን። አንድ መርም መዝሙር አሰማችኋለሁ። ከዛ በኋላ ጥያቄ ያላችሁ ለጥያቄ ተዘጋጁ፣ ወይ ደግሞ ተጨማሪ አስተያየት የምትሰጡ ትሰጣላችሁ። እንግዲህ አሁን አንድ ሰዓት ከአስራ አምስት ደቂቃ ሆኖናል። ከጀመርን አንድ መዝሙር ላሰማችሁ።
Thank you.